ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
የትኛውም ብሔር ተወላጅ ቢሆንም እያዝናቸው ምርመራ እያጣራ ነው የምንገኘው። አንድን ብሔር መሰረት ያደረገ እስራት በፍጹም እንደማይደረግ ያረጋግጥል እፈልጋለሁ።
የሰማችኋቸው ኮማንደር ፋሲካ ፋንታን ነው። ከሰሞኑ ብሔር ላይ እስርና እንግልት በኢትዮጵያ መዲና አዲስ አበባ እየተካሄደ ነው የሚሉ ክሶች በርክተዋል። እሳቸው ለክሶቹና ተዛማጅ ጥያቄዎች በምሽቱ መልስ ይሰጡናል።
አብዛኛው ጊዜ ስንሰበስብ የነበር ነው ያው የምግብ እቃዎች ነው። ከዛ ደግሞ እንደ ብርድ ልብስ፣ አንሶላ ምናምን ልብሶች ስንሰበስብ ነበር።
አሁን ደግሞ የሰማናት መሐሌት ታደሰን ነው። መሐሌት በሰሜን ኢትዮጵያ ጦርነት መቀስቀሱን ተከትሎ ለችግር የተጋለጡ ነፍሰ ጡር እናቶችና ከልጆች ጋር የተፈናቀሉ ሴቶችን በማገዝ ላይ የምትገኝ ወጣት ናት። ቆየት ብለን ሙሉ ዘገባውን እናስደምጣቸዋለን። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። ከሰኞ ዕለት ጀምሮ በአፍሪካ ይፋዊ የሆነ የጉብኝት ስነ ስርዓት የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኬንያ፣ ናይጄሪያና ሴኔጋል ቆይታ የሚያደርጉ ሲሆን ከትላንት በስቲያ ምሽት ጀምሮ ኬንያ መግባታቸው የሚታወስ ነው። ሚኒስትሩ በኬንያ ቆይታቸው በትላንትናው ዕለት በቀጠናው ጸጥታ ጉዳይ ከኬንያው መሪ ኡሁሩ ኬንያታ ጋር ውይይት ያደረጉ ሲሆን የኢትዮጵያ ሰላም ጉዳይ ዋናው የመወያያ አጀንዳቸው እንደነበረም ታውቋል። ብሊንከን ከኬንያታ ጋር ባደረጉት ውይይት በኢትዮጵያ ለተፈጠረው ቀውስ አፍሪካዊ መፍትሄ ለመስጠት በናይጄሪያው የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ በኩል ስለሚደረገው ጥረት ማንሳታቸውን አስታውቀዋል። በትላንትናው ዕለት በነበረው ውይይትም ሚኒስትሩ በጦርነቱ የተሳተፉ አካላት ያለምንም ቅድመ ሁኔታ የሰብአዊ ድጋፍ ተደራሽነትን እንዲያመቻቹና ችግሮቻቸውንም በጠረጴዛ ዙሪያ ተቀምጠው እንዲፈቱ በድጋሚ ጥሪ አድርገዋል። በሌላ በኩል በኬንያ በኩል ደግሞ ፕሬዝዳንቱ ኢትዮጵያን እያማከሩ ያሉት እንደ ጎረቤትና ወዳጅ መሆኑ የተገለጸ ሲሆን ኢትዮጵያውያን የራሳቸውን ችግር ለመፍታት ብቁ ናቸው ብለን ማመን አለብን የሚል ሐሳብ ተንጸባርቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ወደ ናይጄሪያ የሚያቀኑ ሲሆን በዛም በኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥና ዲሞክራሲና የጸጥታ ጉዳዮች ላይ ትኩረት አድርገው እንደሚወያዩ ማወቅ ተችሏል። ከናይጄሪያ በኋላም ብሊንከን የጉብኝታቸው ማብቂያ ሴኔጋል እንደምትሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። በሱዳን ለተቃውሞ ሰልፍ የወጡ ሰልፈኞችን የሱዳን የጸጥታ ኃይሎች አስለቃሽ ጭስና መሳሪያዎችን በመጠቀም ለመበተን እንደሚሞክሩ ሰልፈኞቹ ተናገሩ። ሰልፈኞቹ ሀገሪቱ ከወታደራዊ አገዛዝ ይልቅ በሲቪሎች ቁጥጥር ስር ያለ ሰላማዊ የስልጣን ሽግግር እንድታደርግ ጠይቀዋል። ጋዜጠኛ ሚካኤል አሲት ለአሜሪካ ድምጽ እንዳስታወቀው ከሆነ በሱዳን ዋና ከተማ ካርቱም 10 የሚሆኑ ተቃዋሚዎች ትላንት እሮብ በተደረገ ሰልፍ ላይ መገደላቸውን የሱዳን ሐኪሞች ማህበርን ጠቅሶ አስታውቋል። ላለፉት 3 ሳምንታት በሱዳን የኢንተርኔት አገልግሎት የተቋረጠ መሆኑን ጠቅሶ ምንም እንኳን የሀገሪቱ ፍርድ ቤት ኢንተርኔቱ እንዲከፈት ቢያዝም ይሄ ግን እስካሁን ድረስ ተግባራዊ አልሆነም ብሏል። ጋዜጠኛ አቲት ሰልፈኞቹ በሲቪሎች የሚመራ ሰላማዊ የስልጣን ሽግግር፣ የፖለቲካ እስረኞች እንዲፈቱና ኢንተርኔቱ እንዲለቀቅ እየጠየቁ መሆኑንም አክሎ አስታውቋል። የተባበሩት መንግስታት ድርጅት ትላንት እሮብ በየመን 2 ሰራተኞቼ በሁቲ ታጣቂዎች ታስረውብኛል ሲል እንዲለቀቁለት ጥሪ ያቀረበ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ የተባበሩት መንግስታት ድርጅት ዋና ጸሐፊ በየመን ሰንአ በዚህ ወር መጀመሪያ ላይ በሁቲ ታጣቂዎች የታሰሩትን የተባበሩት መንግስታት ድርጅት ሰራተኞችን አስመልክቶ ስጋት ገብቷቸዋል ሲሉ ለጋዜጠኞች ተናግረዋል። ዱጃሪክ አክለውም እናም በአስቸኳይ ይፈቱ ዘንድ ጥሪ እናቀርባለን ባለም ብለዋል። ሁለቱ ወንድ ተቀጣሪዎች በጥቅምት ወር ማብቂያ ላይ በተለያየ ጊዜ የታሰሩ ሲሆን አንደኛው በሰብአዊ ጉዳዮች ላይ እንደሚሰራ፣ ሁለተኛው ደግሞ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ተቀጣሪ እንደነበረ ማወቅ ተችሏል። ዱጃሪክ እንዳስረዱት ከሆነ እስካሁን ድረስ በሰራተኞቹ ላይ ምንም አይነት ክስ ያልተነሳ ሲሆን የመንግስታቱ ድርጅትም እስሩን በተመለከተ ማብራሪያ አልተደረገለትም ብለዋል። ቃል አቀባዩ አክለውም ባለፈው ሐሙስ በየመን ጉዳይ ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከመወያየቱ በፊት የሁቲ አማጽያኑ ሰራተኞቹ እንደሚለቀቁ ቃል ገብቶ እንደነበረ በመግለጽ የጸጥታው ምክር ቤት በዚህ ተማምኖ ነበር ብለዋል። ባለፈው ሳምንት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 3 ከፍተኛ የሁቲ ወታደራዊ መሪዎች ላይ ማዕቀብ የጣለ ሲሆን የጉዞ እገዳና ገንዘባቸውንም በየትኛውም የዓለም ክፍል እንዳያንቀሳቀሱ ማገዱን አስታውቋል። በመጨረሻም የዩናይትድ ስቴትስ፣ የካናዳና የሜክሲኮ ሀገራት መሪዎች ዛሬ ሐሙስ በአምስት ዓመት ጊዜ ውስጥ የመጀመሪያውን የሶስትዮሽ ውይይት ያደርጋሉ። የሶስቱ ሀገራት መሪዎች በአየር ንብረት ለውጥ፣ በስደት፣ በምጣኔ ሀብት ተወዳዳሪነትና በኮቪድ-19 ወረርሽኝ ምክንያት ስለተከሰቱ አዳዲስ ፈተናዎች እንደሚወያዩም ይጠበቃል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶና የሜክሲኮ ፕሬዝዳንት አንድሬስ ማኑኤል ሎፔዝ አብራዶር ከዩናይትድ ስቴትሱ አቻቸው ጆ ባይደን ጋር በዋይት ሀውስ እንደሚገናኙ ተገለጸው። ይሄ የመሪዎቹ ስብሰባም እንደ አውሮፓውያን አቆጣጠር በ2016 ዓ.ም የሰሜን አሜሪካ የመሪዎች ስብሰባ ከተደረገ በኋላ የሶስቱ ሀገራት መሪዎች ሲገናኙም የመጀመሪያው እንደሆነ ተገልጿል። አድማጮች፣ ለሐሙስ ምሽት ያስኩላችሁ አጫጭር ዜናዎች እዚህ ላይ ተፈጸሙ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙት ዘገባዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው ዘገባ እንሻገር። በአዲስ አበባ ከተማ ብሔርን መሰረት ያደረገ እስር አልተከናወነም ሲል የከተማ ፖሊስ ኮሚሽን አስታውቋል። በከተማዋ በተለይ የትግራይ ብሔር ተወላጆች ላይ ያነጣጠረ እስርና እንግልት ተንሰራፍቷል የሚሉ ክሶችን መሰረት አድርጎ ቪኦኤ ጥያቄ ያቀረበላቸው የከተማው ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ በቁጥጥር ስር ያሉት ግለሰቦች በሽብርተኝነት ከተፈረጁት ህወሓትና ሸኔ ስምሪት ወስደው የጸጥታ አደጋ የደቀኑ እንደሆነ ተናግረዋል። የተባበሩት መንግስታት ድርጅትን የመሰሉ ተቋማት የአስቸኳይ ጊዜ አዋጅ ከታወጀ ወዲህ በአዲስ አበባ ከተማ በመቶዎች የሚቆጠሩ የትግራይ ብሔር ተወላጆች ለእስር እንደተዳረጉ መግለጻቸው ይታወሳል። ሙሉ ዘገባው በመቀጠል ይሰማል።
ከኢትዮጵያ መከላከያ ሰራዊትና አጋር ኃይሎች በተቃራኒ በመቆም በመፋለም ላይ ካሉት የትግራይ ኃይሎች እንደሚነገረው ሳይሆን አዲስ አበባ ሰላም ናት፣ የተለመዱት እንቅስቃሴዎቿም አልተስተጓጉሉም ይላሉ የከተማው ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ።
እስካሁን ድረስ እስከዛሬ እስከዚች ሰዓት ድረስ ባለው ሁኔታ እጅግ በጣም ሰላማዊ ነው። ህብረተሰቡ በሰላም ነው መደበኛ ስራውን እየሰራ ያለው። ጸጥታ ኃይሉ በአንደኛ ደረጃ ተጠንቀቅ ላይ በመሆን በእያንዳንዱ አካባቢ ላይ ውስጥ ለውስጥ ጭምር ከህዝብ ጋር በጋራ በመሆን ቁጥጥር እያደረገ እየሰራ ነው ያለው። ህብረተሰቡ በየሰዓቱ በጣም በርካታ የሆኑ መረጃዎችን አንዳንዱ በአካል አንዳንዱ በስልክ እያመጣ ነው። ጠቅላላ ከተማው በቀንም በሌሊትም ፍጹም ሰላማዊ ነው።
እሳቸው ይህንን ይበሉ እንጂ ሀገሪቱ ያጸደቀችውን አስቸኳይ ጊዜ አዋጅ ተከትሎ በከተማዋ ከሰሞኑ የተጠናከረው ፍተሻ፣ የምሽት ቅኝትና ቁጥጥር ከታለመለት የዜጎችን ደህንነት የመጠበቅ ግብ እየወጣ እንደሆነ የሚከሱ አሉ። አንድ ብሔርን መሰረት ያደረገ እስርና እንግልት እየተከናወነ እንደሆነ ለአሶሺየትድ ፕሬስ የተናገሩትን ግለሰብ ምስክርነት እንስማ።
ሁሉም ትግርኛ ተናጋሪ እንደ ቲፒኤልኤፍ ደጋፊ ወይ የእሱ መረጃ አስተላላፊ እንደሆንክ እንደዛ ተብሎ ነው ሰርተ የሚበላ ተራ ዝም ብሎ ኮንስትራክሽን ሰርተ የሚበላ ቡና የምታፈላ በቃ እንደዛ ታይቶ ነው የሚታየው። እዚህ ራሱ ትግርኛ ማውራቱ እዚህ እየከበድን ነው ቋንቋችን መናገሩ እና በጣም ተቸግረን ነው ያለ ነው። ቤትየዋን ነው አሁን መውጣት ካልቻል በአሁኑ ሰዓት ደግሞ የአስቸኳይ ጊዜ አዋጅ ተብሎ የባሰበ ያለምንም ምክንያት ዝም ብሎ ማጎር ነው።
ኮማንደር ፋሲካ ግን በዚህ ክስ አይስማሙ።
ዘርን መሰረት ያደረገ ስርዓትና እንግዲህ እየደረሰ ነው የሚል እኛም ያው የሚናፍሱ ወሬዎች እናያለን እንሰማለን። የትግራይ ብሔር ተወላጆች ብቻ አይደለም፣ የሽብር ቡድኑ ተላላኪ የሆኑ የእሱ ጉዳይ ፈጻሚ የሆኑ በህወሓትም ሆነ በኦነግ ሸኔ ስልጠና ተሰጥቷቸው ስምሪት ወስደው መሳሪያ ታጥቀው ገንዘብ ለእነሱ ፋይናንስ የሚያደርጉ እነሱ ደም ስራቸው እንዳይቆም ገንዘብ ፋይናንስ የሚያደርጉ መረጃ የሚያቀርቡ እዚህ አዲስ አበባ ላይ ልክ ብሰኛ ኮምቦልቻ ላይ እንደተፈጸመው ነገር እንደመፈጸም የሚያስቡ የሚያሴሩ ወያኔ መታለች መግዳችሁን ፈልጉ እያንዳንደች ትወጋለሽ እያሉ ሰውን የሚያስፈራሩ የትኛው ብሔር ተወላጅ ቢሆንም እያዝናቸው ምርመራ እያጣራ ነው የምንገኘው። አንድን ብሔር መሰረት ያደረገ እስራት በፍጹም እንደማይደረግ ያረጋግጥን ይፈልጋሉ።
ከሰሞኑ እየተሰሙ ካሉ ቅሬታዎች አንዱ የከተማው የፖሊስ አባላት ጉቦ መቀበልን የመሰሉ ከፖሊስ ስነ ምግባር ጋር የሚጣረሱ የህብረተሰብ ሮሮን የሚያመነጩ ድርጊቶች ውስጥ ተሳታፊ የሆኑ ነው የሚል ነው። ለጸጥታ መከበር ትልቅ መስዋዕትነት እየከፈለ ካለው አብዛኛ የፖሊስ ኃይል መካከል በጥቂቶች ድርጊት ምክንያት የስም ማጥፋት ዘመቻ ተከፍቷል የሚሉት ኮማንደር ፋሲካ የህዝቡን ቅሬታ ያስከተሉ ክስተቶችንና ሊበረታቱ የሚገቡ የፖሊስ ኃይሉን ተግባራት እንደሚከተሉ ያስረዳሉ።
ሶስትና አራት አባላትን ጥፋት አመቶ ለህዝብ በማቅረቡ ህዝቡ በዛ ዙሪያ ላይ ጉቦ የሚቀበሉ ለወዳቸው የተገዙ የፖሊስ አባላት ያሉ የሚል ቅሬታዎችን እኛም ሰምተናል። በእርግጥ በቅሬታው አንዱ መነሻ የነበረው በሶስቱ ክፍለ ከተማ ላይ አምስት አባላት አራት ደላላዎች ገንዘብ ሲያቀባብሉ ጉቦ ሲቀበሉ ይዘን ምርመራ እያጣራ ነው ያለ ነው። ከዛ ውጪ ለፖሊሶቹ ራሱ አምጥቶ ጉቦ ሰጡ ምርመራ እያጣራ ያለ ነው አለ። ለምሳሌ ደሚኩራ ክፍለ ከተማ ላይ 9,000 ብር ለፖሊስ ጉቦ ሰጥ አንድ ደላላ ይዘን ምርማ እያጠረ ነው። ቦሌ ክፍለ ከተማ፣ አዲስ ከተማ ክፍለ ከተማ ላይ እንደዚሁ 50,000 ብር ጉቦ ሰጥ እጅ ከፍንጅ ይዘን ለፖሊሱ ጉቦ ሰጥ ማለት ነው እጅ ከፍንጅ ይዘን ምርማ እያጠረ ነው። ራሱ ፖሊሱ ጉቦ የሚሰጠው ፖሊስ ነው ይዘው ሰውየው ራሱ። ስለዚህ እነዚህ አይነት የሚቀበሉ ብቻ ሳይሆን በትጋት የሚሰሩ ለህዝብ የሚኖሩ የራሳቸው ያልኖሩ እጅግ በጣም በርካታ የፖሊስ አባላት ነው ያሉት።
የተባበሩት መንግስታት ድርጅትን ጨምሮ የተለያዩ የሰብአዊ መብት ተቋማት በከተማዋ ውስጥ ብሔር ለየ እስርና እንግልት እየተደረገ ነው በሚል ሲከሱ ሰንብተዋል። አሶሺየትድ ፕሬስ የጠቀሳቸው የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮትል ከ1,000 ያላነሱ ሰዎች በቁጥጥር ስር መዋላቸውን የሚናገሩ ሪፖርቶች እንደደረሳቸው ገልጸው የአስቸኳይ ጊዜ አዋጁ ወትሮውንም በአደገኛ ሁኔታ ላይ ያለውን የመብቶች አያያዝና የሰብአዊ ድጋፍ አቅርቦት አካሄድ ይበልጥ ያበላሸዋል ብለዋል። እሳቸው የአዋጁ አንቀጾች ያለቅጥ የሰፉ የተደበሰበሱና አሻሚ የሆኑ አገላለጾችና አባባሎች መንግስት ሽብርተኛ ላላቸው ቡድኖች የእጅ አዙር ድጋፍ መስጠትን እስከ ማካተት የሚደርሱ መሆናቸውን መጥቀሳቸው አይዘነጋም። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ መርሃ ግብር ነው። ቀጣዩ ዘገባ ወደ መቀሌ ይወስደናል። መቀሌ ላይ ማህሌት ታደሰ በሰሜን ኢትዮጵያ ጦርነት መቀስቀሱን ተከትሎ ለችግር የተጋለጡ ነፍሰ ጡር እናቶችና ከልጆች ጋር የተፈናቀሉ ሴቶችን በማገዝ ላይ የምትገኝ ወጣት ናት። የመቀሌው ዘጋቢያችን ሙልጌታ ጽባ አጭር ቆይታ አድርገዋል ከእሷ ጋር።
ማህሌት ታደሰ ትባላለች። በትግራይ ክልል የመቀለ ከተማ ነዋሪ ነች። የትግራይ ጦርነት ከመጀመሩ በፊት የምግባረ ሰናይ ስራ ተመክሮ አልነበራትም። ባለፈው አመት ጦርነቱ ሲጀመር ወደ መቀለ ከተማ ተፈናቅለው የገቡ ሰዎች ለመርዳት ከጓደኞቿ ጋር በመሆን የምግብ ማብሰያ መሳሪያዎችና ሌሎች አስፈላጊ ቁሳቁሶች ማሰባሰብ መጀመሯ ትገልጻለች።
አብዛኛው ጊዜ ስንሰበስብ የነበር ነው ያው የምግብ እቃዎች ነው። ከዛ ደግሞ እንደ ብርድ ልብስ፣ አንሶላ ምናምን ልብሶች ስንሰበስብ ነበረ። ብረት ድስት፣ ማንኪያ፣ ሳህን ምናምን ሁሉም አስፈላጊ የሚባለውን ለምግብ ሁሉም ከሶሳይቲ ኮሌክት በማድረግ ለህዝባችን ድጋፍ ስናደርግ ነበረ። መጀመሪያ ቅሳነት ትምህርት ቤት የሚባል ነበር ተፈናቃይ የነበሩትና ችግራቸውን ስናጠና ትልቁ ችግር የሆነባቸው የምግብ እቃ ነበረ እና ለዛ ነበር ከሶሳይቲ ኮሌክት ማድረግ የጀመርነው።
ይህ የምግባረ ሰናይ ስራ ማጠናከር ቀጥላለች ማህሌት። ከማህበረሰብና እንግሊዝ ሀገር የሚገኙ የትግራይ ተወላጆች በሚያደርጉት እርዳታ በማሰባሰብ ልጆች ያሏቸውና ነብሰ ጡር ተፈናቃይ እናቶች በቋሚነት እያገዘች ትገኛለች። 325 እናቶችና ህጻናት በዚህ እርዳታ ተጠቃሚ ሆነዋል ትላለች።
ከዛ በኋላ ደግሞ ህዝቡ ማገዝ ጀመርኩኝ። ሁሉም ትምህርት ቤት ላይ የሚገኙ ተፈናቃይ አይደርና መቀለ ሆስፒታል የሚገኙ የጦርነቱ ሰለባ የሆኑ ወገኖቻችን። ከዛ በኋላ ደግሞ ሞር ቨልነራብል ሆነው ያገኘኋቸው እና እርግዞችና አራሶች ነበሩ። ጡቴ ደረቀ፣ የተመጣጠነ ምግብ ማግኘት አልቻልኩም፣ ልጄ ንፋስ ገባበት የሚል ቅሬታ ሁሌ ስሰማ ስለነበር ለምን ለብቻቸውን አንድ ላይ ሰብስበን የተመጣጠነ ምግብ የሚያገኙበት እና ከዛ በኋላ ደግሞ እዛ ቦታ ሳይንገላቱ፣ ምክንያቱ አምቡላንስ ማግኘት ከባድ ነበረ፣ ሜዲኬሽን ማግኘት ከባድ ነበረ። ትልቅ ችግር ላይ ነበሩ እናቶቻችን እና ጤነኛ ህፃን እንዲወለድ የራሴ አሻራ ለምን አላስቀምጥም ብዬ ይህንን ሀሳብ አነሳሁት። ከዛ በኋላ ከማህበራዊ ጉዳይና ከመቀለ ዩኒቨርሲቲ ከዛ በኋላም ዶክተር ሳምሶን ጋር በመሆን ስራውን ጀመርነው ማለት ነው። አሁን በጣም ጥሩ ላይ ናቸው። ጤነኛ የሆነ 100 ቤተሰብ ናቸው። ከነ ልጆቻቸው ደግሞ 325 ናቸው። መጀመሪያ 255 ነበሩ። ከዛ በኋላ ደግሞ የወለዱ አሉ። እና አሁን ያሉበት ሁኔታ በጣም ደስ የሚል ነው። በምግብ እጥረት የሚሰቃዩ ልጆች ነበሩ። አሁን የተመጣጠነ ምግብ በማግኘትና በአቅራቢያቸው ሕክምና በማግኘት ጥሩ ሁኔታ ላይ ይገኛሉ። አዎ፣ የገቢ ምንጭ መጀመሪያ እንዳልኩት የጀመርኩት ከራሴና ከጓደኞቼ ከቤተሰብ ነበረ። ከዛ በኋላ ደግሞ ራይዝ አፕ ፎር ትግራይ የሚባሉ ወንድሞቻችን እህቶቻችን እዛ ፈንድራይዝ እያደረጉ የሚልኩልኛሉ እዛ ለንደን የሚገኙ ማለት ነው። እንዳልኩ ደግሞ ከኮሚኒቲውን ኮሌክት በማድረግ ነው። ሲጎድል ደግሞ ከራሴም እንደዚህ ያደረግን እስካሁን ቆይተናል።
ማህሌት ጥላ እርዳታ ለሚያስፈልጋቸው ሰዎች የተባለ የመሰረተችው ይህ የእርዳታ ተቋም ውስጥ ከሌሎች የህክምና ተቋማትና ባለሙያዎች ጋር በመተባበር አነስተኛ ክሊኒክ በተቋሙ ውስጥ ከፍተዋል። በክሊኒኩ እናቶች ወሊድ አገልግሎትም ጭምር ያገኛሉ ትላለች።
እና እዚህ ህንጻ ወደ 14 የሚሆኑ ሴቶች በሰላም ተገላግለዋል። ዶክተር ሳምሶን ባዘጋጀው የህክምና አቃዎችና ማዕዶት ባዘጋጁት ቮለንተሪ ዶክተሮችን እዚህ በሰላም ተገላግለዋል። እኔ ደግሞ ስለ ምግባቸው፣ አእምሯቸው፣ ጤናቸውና ስለ ሳይኮሎጂካል ሳፖርት በዛ ላይ ደግሞ ለህፃናቶች ትምህርት ቤዚክ ኤዱኬሽን በመስጠት ላይ ከስድስት ወር በላይ ስሰራ ቆይቻለሁ። የህይወት ትርጉም ስታቀው ለሰዎች መኖር ነው። የነሱ ፍቅር ሳይ ደግሞ ለኔ ሞር ብርታት ይሆንብኛል። እና ለኔ እነሱ ጥንካሬ ናቸው። ሞር እንድሰራ ያበረታቱኛል። እነሱ በሚለግሱልኝ ፍቅር እኔ ሞር ኢንስፓየር ሆኜ ስራ እንድሰራ ያግዙኛል።
ዶክተር ሶፋንያስ መላኩም እርዳታ ለሚደረግላቸው እናቶችና ህጻናት በነጻ የህክምና አገልግሎት ከሚሰጡ አንዱ ነው። ማህሌት ሰዎችን ለመርዳት ፍላጎት ካለ ብቻ በቂ መሆኑ ማሳያ ነች ብሏል።
ወጣቶች እምቅ የሆነ አቅም አለን። ነገሮችን የመለወጥ አዲስ ነገር የመስራት ወላጆቻችን ያየነውን ነገር የማሻሻል የተሻለ መጻኢውን ማሳመር እንችላለን። ከተነሳን ነው ግን መስራት የምንችለው። ተነስተን ለውጡን ከፈለግን አይተን ይሄ ትክክል አይደለም ብለን ትክክል የሆነውን ነገር ወደ መስራት ከሄድን ነው ይህን ማድረግ የምንችለው። ቁጭ ብለን ፌስቡክ ላይ ኮምፕሌን ማድረግ አይደለም። ቁጭ ብለን ስለ ችግሮቻችን ማውራት አይደለም። ተነስተን ፖዚቲቭ የሆነ ለውጥ አለም ላይ ማምጣት አለብን። ማህሌት የምታስተምረን ይሄንን ነው። ሌላ ሰው አያስፈልገን። መጀመሪያ ለውጡ ከኛ መምጣት አለበት። ፍቅርን ማስተማር አለብን። ሰዎችን መርዳት አለብን። አጠገባችን ያሉትን ሰዎች ማየት መቻል አለብን። ዓለምን ደግሞ እኛ ካልቀየርናት ማንም አይቀይራትም። ቁጭ ብለን ልናለቅስ ልናዝን ስለ እድላችን ልናማርር እንችላለን፣ ግን አለን። እኛ እስካለን ድረስ ደግሞ ለውጥ ማምጣት እንችላለን። ስለዚህ ማህሌት እህቴ እኔ ያስተማረችን አንድ ሰው በቂ እንደሆነ
በማዕከሉ ከሚታገዙ አንዷ ወይዘሮ ሙሉ ብርሃን ንጉስ ከትግራይ ደቡብ ምስራቃዊ ዞን ሰሓርቲ ወረዳ ተፈናቅላ ወደ መቀለ ከተማ መጥታለች። ከአሁን በፊት 6 ልጆች መውለዷ የምትናገረው ይህች እናት በቅርቡ ደግሞ 3 መንትያ ልጆች በአንድ ጊዜ ወልዳለች። እነዚህ 3 ልጆች ጨምሮ ሌሎች ልጆቿን ለማሳደግ በተቸገረችበት ጊዜ ማህሌት ደርሳልናለች ትላለች።
ስለ ጸገመኒ ዞም ቆልዑ እዚኦም ቤኔ ስለልዕ ወይም ዘይክእል በደ ዚኣተን ሽድሽተ ቆልዑ ስለለውኒ
ስለ ቸገረኝ እነዚህ ልጆች ብቻዬን ስለማሳድግ ያለ እነዚህ 3 መንትያ ልጆችም ሌሎች 6 ልጆች ስላሉኝ በጣም ይቸግረኛል። ባለቤቴም ሞቷል። በአሁኑ ጊዜ በጥሩ ሁኔታ ስለምታግዘኝ ልጆቼም እያደጉልኝ ነው ያለችው። በቀጣይ ለተቸገሩ ሰዎች በተለይ ደግሞ በምግብ እጥረት ለተቸገሩ ህጻናትና እናቶች ላይ ትኩረት አድርጋ ለመስራት ማቀዷ ማህሌት ገልጻለች። ለአሜሪካ ድምጽ ሙልጌታ ጽብሃም እመቀለም።
ሙልጌታን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ወደ ቀጣዩ ዘገባ እንሻገር። በዓለም ዙሪያ የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና በቅርቡ የተከሰተው የኮቪድ-19 ወረርሽኝ በዓለም ዙሪያ በረሃብ የሚጠቁ ሰዎች ቁጥር በከፍተኛ ሁኔታ እንዲያሻቅብ አድርጓል። በተለይ ደግሞ ዝቅተኛ ገቢ ባላቸው የአፍሪካ ቀንድ ሀገራት ላይ እያስከተለ ያለው ተጽዕኖ ምን ይመስላል? ሀገራት ውስጥ በምግብ ራሳቸው እንዲችሉ ምን ማድረግ አለባቸው? ስትል ስመኝሽ የቆየ አክሽን አጌንስት ሃንገር የተሰኘ ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑትን ሀጂር ማሊምን አናግራለች። ቀጥሎ ይቀርባል።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊዮን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60% የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛ ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አግ ኢንስት ሃንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ።
ዋነኛው ምክንያት በአስርሽና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ።
ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል።
ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል።
ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል።
ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል።
አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው።
ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኝን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል።
ማሊም የሚሰሩበት አክሽን አጌንስት ሃንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊዮን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል።
ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከ1,000 ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1,000 ዶላር እጅግ በጣም ብዙ ገንዘብ ነው። 6 ቤተሰቦችን ለ6 ወር ማኖር ይችላል።
አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ባለፈው ሳምንት ቢጠናቀቅም በዓለም ዙሪያ ለሚታየው 3/4 ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይ ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖን መቀነስ ይቻላል ብለው ያምናሉ።
የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይህ ሁሉ የአየር ንብረት ለውጥ ተጽዕኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ።
የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15% ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም 40 የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን በእጅጉ እናመሰግናለን ቀድመን ለሰማነው ዘገባ። በመቀጠል ኤደን ገረመው የእይታ ችግር ላለባቸው ሰዎች ተስፋ ስለሆነ አንድ የቴክኖሎጂ ውጤት ትነግረናለች። እሱን ተከታትለን እንመለሳለን።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊዮን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት 1/10 የሚሆነው ነው። የዚህ ቁጥር 1/3 የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ
አድማጮቻችን ቀደም ብሎ ለገጠመን የቴክኒክ ችግር ይቅርታን ጠይቃለን። ቀደም ብለን ያስተዋወቅነውን መሰናዶ በመቀጠል እንሰማለን። የእይታ ችግር ላለባቸው ሰዎች ተስፋ ስለሆነ አንድ ቴክኖሎጂ ውጤት ኤደን ገረመው ትነግረናለች።
ጆሹዋ አቪኖ ከውልደቱ ጀምሮ ደከም ያለ የአይን ብርሃን ያለው። ጆሹዋ ራሱን ችሎ ብቻውን የሚኖር ሲሆን አንዳንዴ ግን እገዛን ይሻል።
If I need to read some type of
የተላከልኝን ፖስታም ሆነ የመጣልኝን እቃ ለማወቅ ትንሽ ያስቸግረኛል። ስለዚህ አንዳንዴ የራሴን ግምት መውሰድ አለያም ሰዎችን ማስቸገር ይኖርብኛል ማለት ነው።
አሁን ላይ ግን አይኖቼ ሁን ወይም Be My Eyes የተሰኘው የስልክ መተግበሪያን በማግኘቱ ሌላ አማራጭ አለው። ይሄ መተግበሪያ ማየት ከሚችል በጎ ፈቃደኛ ጋር ያገናኘዋል።
ሰላም፣ እዚህ ጋር ስለያዝኩት ሻይ ቅጠል የምትረዳኝ ነገር ይኖር ይሆን?
Okay. So this one here.
That looks like a passion.
ይሄ ያስከው passion ሻይ ቅጠል ነው።
Okay.
ይህ Be My Eyes የተሰኘ መተግበሪያ ነፃ አገልግሎትን የሚሰጥ ሲሆን በ175 ሀገራት የሚኖሩ 316,000 ማየት የተሳናቸው ተጠቃሚዎችና 5 ሚሊዮን የሚሆኑ በጎ ፈቃደኛ አባላትም አሉት። መተግበሪያውን የሚጠቀሙ ሰዎች በቴክኖሎጂ የታገዘ የሶፍትዌር ድጋፍም ያገኛሉ። ከዚህ በተጨማሪም ራስን መጠበቂያና የእርግዝና መመርመሪያ አገልግሎቶችንም ያገኛሉ።
Microsoft was first.
በየጊዜው መተግበሪያውና ማህበራዊ ሚዲያ ላይ ታሪኮችን እናስቀምጣለን። ሶስት የሚሆኑ የኢንተርኔት ላይ ሬዲዮ መራግብሮች ወይም ፖድካስቶችን እንለጥፋለን። እነዚህ ሙሉ ለሙሉ አለያም በከፊል ማየት የተሳናቸውን ሰዎች ያግዛሉ።
Be My Eyes በተሰኘው መተግበሪያ ላይ ማህበረሰብን ማቋቋም ቅድሚያ ይሰጣዋል።
አሁን መተግበሪያችን ላይ ያሉትን ማህበረሰቦች ለመተዋወቅ ማይክሮሶፍት፣ ጉግል እንዲሁም ሮክተር እና ጋምብልን የመሳሰሉ ኩባንያዎች ተቀላቅለዋል።
ይሄ መተግበሪያ በተጠቃሚዎችና በበጎ ፈቃደኞች መካከል ተሰስር በመፍጠር የዕለት ተዕለት ችግሮችን እየቀረፈ ይገኛል።